ነውን በመቀጠል ከዛሬ ደግሞ እንዶ ለዛሬ ያለን ጌታ የሰጠኝን ለማካፈል እወዳለሁ። ባለፈው መጽሐፍ ቅዱስ የመጽሐፍ ቅዱስ ጥናታችን Going Through Failure የሚል ነበር። ሰው በድካም ውስጥ ሲሆን ማለትም ከጌታና በጌታና በአማኙ መካከል የሚገባ እምነትን የሚያዘል ነገር ሲገጥም ጥንቶ ሰው እግዚአብሔርን ሲማጸን እግዚአብሔር ይረዳል፣ ድካምን ለማደጊያ እንደ መሰላል መጠቀሚያ እግዚአብሔር ያደርገዋል። ድካማችንን አይቶ የሚፈርድ ሳይሆን የሚራራልን ነው። እሺ ብንል ብንመለስ ሊያጸናንም አልፎም ለክብሩ መጠቀሚያ ሊያደርገን ይችላል እግዚአብሔር ብለን ከጴጥሮስ ሕይወት አኳያ አይተን ነበር። ሐዋርያው ጴጥሮስ ጌታ ኢየሱስ ክርስቶስን በሚከተልበት ጊዜ ጌታ በምድር እያለ ደቀ መዛሙርቱን በሚያስተምርበት ወቅት ማለቴ ነው ካየውና ከሚጠብቀው እየተነሳ ጌታ ኢየሱስ ክርስቶስ ተአምር ሲያደርግ ትምህርቱ እጅግ ልዩ ሲሆን ሰዎች ሲከተሉት ከማየቱ የተነሳ ሞቱንና ስቅለቱን ማሰብ አቅቶት እንደነበረ ከዛም የማይሞት ምናልባትም ሊመስለው ይችል ይሆናል ግን አልክድህም ብሎ ሲምል ሲገዘት የነበረው ነገ ሁሉ እውን ሲሆን ጌታም አሸናፊ በልቡ አሸናፊ ነው ብሎ ያለው ጌታ እንደ ተሸነፈ ሰው ሲጎተት በማየቱ ፍርሃት በውስጡ ገብቶ እንደነበረ ከታሪኩ አኳያ ማየት ይቻላል። ሞተ ስጥጥ ብሎ በፊቱ ሲመጣ አንተ ደግሞ ከዛ ሰው ጋር ነህ ንግግርህ ይገልጠሃል በተባለ ጊዜ አላቀውም ብሎ ሲምል ሲገዘት ሲክደው እንደነበረ እና ወደ አእምሮ የተመለሰው ዶሮው ሲጮህ እንደሆነ ከዛም በሰራው ድርጊት በጣም በመጸጸት በማለቀስ እንደተጸጸተ ማለቴ ነው ከመጽሐፍ ቅዱሳችን እናነባለን። ከዛ በኋላ ግን ይህ ታሪክ ካለፈ በኋላ ጌታ ኢየሱስ ክርስቶስ ከትንሣኤ በኋላ ሲገለጥ ይሄ የካደውን ደቀ መዝሙርት ጌታ እንዴት እንደሾመው እንዴት እንደገና መልሶ እንዳቆመው በራሱ ብርታት በራሱ ጥረት እንዳደለ ጌታን መከተል መቻሉ እንዲገነዘብ እንደረዳው መንፈስ ቅዱስ እንደረዳው ከዛም በኋላ እንዴት ትሁት እንደሆነ ጌታ ሆይ እንደወደ አንተ ታውቃለህ እስኪል ድረስ ትሁት እንደሆነ ከዛም በኋላ ትልቅ የነፍስ ኃላፊነት እንደተሰጠው ጌታንም በሚከተልበት ጊዜ በእጁ ብዙ ድንቅ እንደተሰራ ከዚህ አኳያ ማየት ይቻላል። እና እኛም ብንሆን ማለት ነው ራሳችንን ስንኮንን ከመኖር ጌታ ያላየው ያልሰማው ለሰውም የምናስረዳው ለእግዚአብሔርም የምንገልጠው ነገር የለንም። ሁሉ ነገር በፊቱ ግልጥ ነው እና ጌታ ስለሚያቀን እግዚአብሔር ሆይ ራራልኝ፣ እኔ ካንተ የተሻለ ነገር ምንም የለም፣ በህይወቴ ላከብረው የምወደው አንተን ነው፣ ማረኝ ብለን ወደፊቱ በቀረብን ጊዜ እግዚአብሔር ይረዳናል። ራሳችንን ደግሞ በትዕቢትና በመመካት ከጌታ ቤት የሚያርቀንን ነገር እየተለማመድን ከፊቱ እንዳንርቅ ለነፍሳችን እንኳ ሳይቀር ጥሬ በማቅረብ እግዚአብሔር ሆይ እርዳኝ፣ ነፍሴ ሆይ አንቺም አታውቂኝ፣ የነፍሴ የአንቺ መድኃኒት ጌታ ነው ብለን በማስረዳት ራሳችንን ከእግዚአብሔር ጋር ልናማጽን ይገባል። የሚጸና ይድናል ስለሚል ቃሉ ለኃላፊነትም ሌሎችንም ለማገልገል በዚህ አኳያ ራሳችንን ማየት እንደሚገባን ተምረናል። ዛሬ ያለኝ እግዚአብሔር የሰጠኝ የማካፍላችሁ ቃል ቢኖር ለየት ባለመልኩ ድካምን ማለት የሚያደክመንን ነገር እኛ ከጌታ ጋር ለመጣበቅ በወደድን መጠን የሚያደክመን ነገር ሳንመለከት የማያልፈውን ነገር የዘላለሙን ነገር ትኩር ብለን በማየት በእምነት መጽናት የምንችልበትን ይህንን ትምህርት ለማየት ነው። Growing Through Weakness ይላል ይህ ታሪክ ከሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 7 እስከ 12 እንዲሁም ከ16 እስከ 18 እና ምዕራፍ 12 ቁጥር 7 እስከ 10 ያለውን ያጠቃልላል። አለፍም ብሎ እንደገና ደግሞ ማለት ወደ ኋላ መለስ ብለን ምዕራፍ 11 ከቁጥር 13 ጀምሮ ያለውን ማየት እንችላለን። እስኪ ጌታ እንዲያስተምረን እንጸልይ። በዘላለም ዙፋንህ ላይ ለዘላለም ጸንተህ የምትኖር አንተ ሁሉን የምትችል ሁሉን የምታውቅ አቻና ወደር የማይገኝልህ አማካሪም የማያስፈልግህ ብቻህን አምላክ የሆንክ እግዚአብሔር አምላካችን ሆይ እናመሰግንሃለን። እስትንፋስን የሰጠህን ወጥቶ መግባትን የሰጠህን አቤቱ የዘላለም አምላክ እግዚአብሔር ሆይ ልጆችህም ያደረግከን አንተ ነህና እናከብርሃለን። ደግሞ እግዚአብሔር ሆይ ቃልህን እንድንማር መንፈስ ቅዱስህ እንዲረዳን እኛን ራሳችንን በፊትህ እናስቀምጣለን። አቤቱ እግዚአብሔር ሆይ በግንቦ ውስጥ ያለች ጠብታ የምናክለኛ በባህር ከባህርም በላይ ያለ እንደ ውቅያኖስ ሲሆን ከሆን ስፋትና ጥልቀትህ ሊገመት የማይችለውን አንተን ልንገመግም አንችልም። እግዚአብሔር ሆይ እባክህን መረዳት ከአንተ ዘንድ ይሰጠን። ቃልህ እውነት ነው፣ እኛም በዚህ ጸንተን እግዚአብሔር ሆይ ከአንተ ልንማር ወደናልና አቤቱ እርዳን በጌታ በኢየሱስ ክርስቶስ ስም። እስኪ ወደ ሁለተኛ ቆሮንቶስ ምዕራፍ 4:7-12 ያለውን ክፍል እንክፈትና መጽሐፍ ቅዱሳችንን ካዘጋጀን በኋላ እንዲሁ ለመንደርደሪያ የሚሆን አንዳንድ ነገር ለነግራችሁ እወዳለሁ። በዚህ ዓለም ስንኖር በጣም ደስ የሚለው ሰው ሁሉ የሚፈልገው ምን ይመስላችኋል? ሰው ሁሉ ሕፃን እንኳን ሳይቀር የሚገርማችሁ ነገር ይህንን ነገር ይፈልገዋል። ምንድን ነው ብላችሁ ታስባላችሁ? ምንድን ነው በአእምሯችሁ አሁን የመጣው? ማን ነው? ምንድን ነው ሰው ሁሉ የሚፈልገው? በዓለም በተለይ አሁን ባለንበት ወቅት በጣም አስፈላጊ የሆነ ነገር ሆኖ እናየዋለን። ሀያላን ከሀያላን ጋር ቤተሰብ ውስጥ ያሉ ቤተሰቦች ልጆች ቢሆኑ ጎረቤታሞች ቢሆኑ ዘመዳሞች ቢሆኑ የሚፈልጉት ነገር ማንም ሰው የሚፈልገው ነገር ማለት ትችላለች። ምን ይመስላችኋል? መሸነፍን የሚወድ ሰው አለ? መሸነፍን ማንም የሚወድ ያለ አይመስለኝ። እኔም አልወድም። ብግብ ማንኛችንም አንወድም ማለት መሸነፍ የሚባል ነገር መድከም የሚባል ነገር አንድ ነገር ለማድረግ አለመቻል ማለት በቃ በጣም ከባድ ነገር ነው አይደል? ከታሪክ አኳያ ናፖሊዮን ደ ፈርስት የተባለው ሰው በጣም ኃይለኛ ሰው ነበር። ምንም ኃይለኛ ቢሆን ምንም የጊዜው ሀያላን ቢሆን የሚገርማችሁ ነገር እሱ ኃይሉን በወደደ መጠን ግን አንድ ቀን ከተሸነፈች ከተማ ካርትሬጅ ከምትባለው ከተማ ውስጥ ሆኖ የእሷን ባንዲራ ስር ሲያውለበልብ ነበረ። ወንድሙ ግን በዛ ተቃራኒ በሮም ባንዲራ ስር ነበር፣ ማለት ሮም አሸናፊ ሆና ማለት ነው። በየት ዳይሬክሽን እንደሚሄድ አይታወቅም። ማሸነፍና መሸነፍ ማለት በሰው ህይወት ውስጥ እንዲሁም ይፈራረቃል። ዛሬ ስናሸንፍ ነገ ስንሸነፍ ልንገኝ እንችላለን። ሁልጊዜ አሸናፊ የሆነ አንድ አለ፣ እሱም ጌታ ኢየሱስ ነው። የሄደበት መንገድ ግን እኔና እናንተ እንደምናስበው ጊዜ የማሸነፍ መንገድ አልነበረም። ጌታ ኢየሱስ ለሰው ሲታይ የመሸነፍ መንገድን መርጦ ነበር። ስለዚህ ነው ጴጥሮስ ግራ የተጋባው። ጴጥሮስ ከጌታ ከኢየሱስ ጋር በነበረ ጊዜ እነዛ ልጆች ሲመጡ ሁሉ አንድ ነገር አድርጓቸው ይሄ አስብ አይቀርም። በመካከላቸው ሊይዙ ሲፈልጉ ልፍ ብሎ ሲጠፋባቸው ያቅ ነበር። እንደገና ደግሞ የታመሙትን እንደ ቀላል ነገር ጌታ ኢየሱስ ክርስቶስ ማለት ነው ሲፈውስ ያይ ነበር። ኃይሉ እና ታላቅነቱ በጴጥሮስ አእምሮ ኃያል ነበር አይደል? እና ለዚህ ይመስለኛል ግራ የተጋባው ጌታ ኢየሱስ እንደ ማንም ሰው ሲጎተት ሲያይ ማለት ነው ሲያንገላቱት ሲያይ ኃይሉንም ምቃርጎ ውስጡ እንደ ማንኛችንም ተራ ሰው ራሱን ሲያደርግ ጌታ ኢየሱስ በሰው ግራ ያጋባ ነበር። ስለዚህ ጌታ ኢየሱስ ክርስቶስ የሄደበት መንገድ የምን መንገድ ነበር? የመሸነፍ የሚመስል መንገድ ነበር። ለምን ይሄን እንደመረጠ እኔ አላውቅም። ጌታ ኢየሱስ ክርስቶስ ግን የዚህ ዓለም ሰዎች በራሱ ወገን በሆነቱ ጠቢባንን ባሉቱ እነሱ ራሳቸው በትምህርቱ ሲገረሙ የነበሩት ማለት ሊቅ እንደነበረ ባወቁት በእነዚህ ሰዎች ነው የተጎተተው የተንገላታው የተሰቀለው እንደውም አልፈው ግን የኃይሉ ብርታት ሞት ሊይዘው ምን አላረገም አልቻለም። እሺ ወደዛ ትምህርት ጠለቅ ብለን ከመግባታችን ይልቅ ያው አሸናፊነቱን በህይወታችን ያው ማወጅ አለብን። ይህ ወደኋላ የምንለው ነገር አይደለም። ጌታ ኢየሱስ ክርስቶስ የዘላለም አምላክ ነው። ሕያው ነው። ሕያው ሆኖ ለዘላለም ይኖራል። የገዢዎች ሁሉ ገዢ ነው። የአሸናፊዎች ሁሉ አሸናፊ ነው። በዚህ ምንም የምንደራደረው ነገር የለም። እርሱ ራሱ ታማኝ ሆኖ ክብሩን ይገልጣል። ነገር ግን እኔና እናንተም እንድንከተል መርህ ሆኖ የቀረበ ምሳሌ ሳይሆን አይቀርም። ምክንያቱም ከጳውሎስ ትምህርት አኳያ ይህን ማየት ስለሚቻል፣ ሰው ለምን ድካሙን ማመንና መቀበል ያቅተዋል ብላችሁ ደግሞ መጠየቅ ትችላላችሁ። አንድ ሰው ሲደክም ይደክም ድካሙን ለምን ማመን ያቅተዋል? ምን ይሆን ፍጥረታችን እንደዚህ የሚታገለን? አሸናፊነታችንን፣ ከንቱነታችንን፣ አላዋቂነታችንን ማመን እንዴት አቃተን? ከዚህ የተነሳ ይሆን ለእግዚአብሔር አንዳንድ ጊዜ አስቸጋሪ የምንሆነው? ብቻ ወደ አፕሊኬሽኑ ለምን ሮጠሽ አትበሉኝ እንጂ አንዳንድ ጊዜ ይህን ሳስብ ይገርመኛል። ሰው ምን አይነት ፍጥረት ነው እላለሁና እስቲ ሁለተኛ ቆሮንቶስ ምዕራፍ 12 ሰው ቁጥር 7 እስከ 10 ያለውን እንመልከት። ስለዚህም መገለጥ ታላቅነት እንዳልታበይ የስጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልክተኛ ተሰጠኝ። ይኸውም እንዳልታበይ ነው። ስለዚህ ነገር ከእኔ እንዲለይ ሶስት ጊዜ ጌታን ለመነው። እርሱም ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። ስለዚህ ስለ ክርስቶስም በድካም በመንገላታትም በችግርም በስደትም በጭንቀትም ደስ ይለኛል። ስደክም ያን ጊዜ ኃይለኛ ነኝና ይላል ጳውሎስ። ምን ገጠመው? የጳውሎስን ህይወት ስንመለከት ጳውሎስ እግዚአብሔርን ሊከተል እየወሰነ ጌታ በታላቅ ተአምራት ወደ ራሱ የመለሰው ምንም እንዳይቀርለት ሆኖ የተጠራ ሰው እንደሆነ ከምዕራፍ 9 ጀምሮ ሐዋርያት ሥራ ማየት ይቻላል። ጌታን ሲከተል በህይወቱ ደግሞ እግዚአብሔር ያደረገው ነገር በጣም የሚደንቅ ነገር ነበረ። የጨርቁን ጫፍ እንኳን የነኩ እንደሆነ ይድናሉ ብለው እስከሚያምኑ ድረስ ጳውሎስ ለሌሎች ሰዎች ሲጸልይ ይፈወሳሉ። በጳውሎስ ህይወት ውስጥ ያለው የሐዋርያት አገልግሎት ከባድ ነው። የሐዋርያነት አገልግሎት ማለቴ ነው። ጌታ ኢየሱስ ክርስቶስን ሲከተል ጳውሎስ በህይወቱ ከመከተሉም በፊት የነበረ ነገር አለ። እርሱ ሊመካባቸው የሚያስፈልጋቸው ነገር ቢኖር ማለት ነው። ከምዕራፍ 12 ከቁጥር 1 ጀምሮ እስከ 10 እንኳን ያለውን ብናነብ እንደዚህ ነው የሚለው። ትምክህት የሚያስፈልግ ነው፣ አይጠቅምምም። ነገር ወዳለው ራእይና መገለጥ እመጣለሁ። ሰውን በክርስቶስ አውቃለሁ፣ በስጋ እንደሆነ አላውቅም፣ ወይም ከስጋ ውጭ እንደሆነ አላውቅም፣ እግዚአብሔር ያውቃል። እንዲህ ያለው ሰው ከ14 ዓመት በፊት እስከ ሶስተኛ ሰማይ ድረስ ተነጠቀ። እንዲህ ያለውንም ሰው አውቃለሁ፣ በስጋ እንደሆነ ወይም ያለ ስጋ እንደሆነ አላውቀው፣ እግዚአብሔር ያውቃል። ወደ ገነት ተነጠቀ፣ ሰውም ሊናገር የማይገባውን የማይነገረውን ቃል ሰማ። እንደዚህ ስላለው ሰው መካለሁ፣ ስለ ራሴ ግን ከድካሜ በቀር አልመካ። ልመካ ብወድስ ሞኝ አልሆንምን? እውነትን እላለሁና ነገር ግን ማንም ከኔም ከሚሰማይ የሚበልጥ አድርጎ እንዳይቆጥረኝ ትቸዋለሁ። ስለዚህም በመገለጥ ታላቅነት እንዳልታበይ የስጋዬ መውጊያ እሱ ምክንያቱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ ይኸውም ምን እንዳልሆነ ይላል እንዳልታበይ ነው ይላል ምን ይመስላችኋል ጳውሎስ ሊመካ ቢፈልግ የሚያስመካው ነገር ነበረኝ ብሎ የሚለው እንግዲህ ከክፍሉ እንደምንመለከተው ጳውሎስ ታላቅ መገለጥ አግኝቶ እንደነበረ ከሌሎቹ የተሻለ የእግዚአብሔር ሀሳብና ህልውና እንዲገባው እግዚአብሔር የረዳው ሰው እንደነበረ እንዲሁም ደግሞ ከታሪክ አኳያ ስንመለከት ምን ነበር ሊቅ እንደነበረ እንመለከታለን። በምዕራፍ 11 ቁጥር 22 ላይ ነገር ግን በሞኝነት እላለሁ ማንም እንደሚፈርድበት እኔ ደግሞ እደፍርበታለሁ ይልና ማንም በሚደፍርበት እኔ ደግሞ እደፍርበታለሁ ይልና ዕብራውያን ናቸውን እኔ ደግሞ ነኝ የእስራኤል ወገን ናቸውን እኔ ደግሞ ነኝ የአብርሃም ዘር ናቸውን እኔ ደግሞ ነኝ የክርስቶስ አገልጋዮች ናቸውን እንደ እብድ ሰውላለሁ እኔ በልጣለሁ በድፍረት በድካም አብዝቼ በመገረፍ አብዝቼ በመታሰር አትርፌ በመሞት ብዙ ጊዜ ሆኖ አገልግሎት ከሆነ እኔ በልጣለሁ አለ አይደለም ሁሉም ነገር እናንተ ልትመኩበት የሚገባውን ነገር እኔ አልፌበታለሁ ስለዚህ መመካት ካስፈለገ ማነው የመጀመሪያ ሰው ሊሆን የሚገባው እኔ ነኝ ግን ምን አለ በህይወቴ ወደዛ ልወረውረው እየፈለኩ ወደዛ ከኔ እንዲወድቅ እየፈለኩ ከኔ እንዲርቅ እየፈለኩ ያራቀ ነገር አለ አደከመኝ ያለ በምዕራፍ 12 ላይ ምንድን ነው ያደከመው በሽታ አይመስላችሁ አንዳንድ ጸሐፊዎች ሲናገሩ ጳውሎስ አይኑ ሞጭሟጫ ነበር ነው ጭምጫማ የምትሉት የሚባለው እስቲ እና ያመው ነበር አይኑን እና ይሄ ነገር ከሱ እንዲለይ ብዙ ጊዜ ምን አድርጓል ለምኗል እንደው ሶስት ጊዜ ብቻ ያለው ሶስት ጊዜ ይመስላችኋል እኔ ሲመስለኝ በጣም ጥንክር አድርጎ ወደ እግዚአብሔር የጮኸበት በቃ በዚህ ነገር መልስ አገኛለሁ አሁን መልስ ማግኘት አለብኝ ብሎ የጮኸበት አይመስላችሁ አዎ በጣም ከባድ ነው አይደል ከእግዚአብሔር የተለማመዳችሁትን እግዚአብሔር በጸሎት ህይወታችሁ ከእግዚአብሔር ጋር እየቆያችሁ ብዙ ድንቅ ነገር አድርጎላችሁ እያወቃችሁት እግዚአብሔር አሁን በአንድ ነገር ግን ዝም እያለ ሲመስል ምን ነው እግዚአብሔር ወይ በደሌ ምንድን ነው እያላችሁ ግራ እየተጋባችሁ የምትቆጥሩት ነገር ሲጠፋ እንደው ምን ነው እኔ ብበድል እንኳን እንደዚህ አይነት ነገር በእኔ ላይ ሊደርስ ይገባል ወይ ጌታ ሆይ ምንድን ነው ይሄንን አልችለው ከኔ ላይ እያላችሁ የምትታገሉበት ነገር ጥብቅ ብሎ ከላያችሁ አልጠፋ ሲል ግራ ያጋባ ጳውሎስ እንደዛ የሆነ ይመስለኝ ከድካሜ በቀር የምመካበት ነገር የለም አለ ድካም የስጋ ድካም ህመም ሲያደቅ ሰውነትን ጭንቀት ውስጥ ሲኮን ከእግዚአብሔር ጋር ያለን ነገር በማወዳደር እንዴ ምን የምመካበት ነገር ቢኖር ብዙ ነበረ ግን እኔ አሁን የምመካበት ነገር አንድ የለም ከድካሜ በቀር የሚያሰኝ ሲሆን ማለት ነው ጳውሎስ ለሚኩራሩ የሐሰት አስተማሪዎች ምላሽ ሲሰጥ ምን አለ? መኩራት ቢያስፈልግ የምመካበት ነገር ነበረኝ። ነገር ግን ከኔ የሚሰማ የሚበልጥ አድርጎ እንዳይቆጥረኝ ትቼዋለሁ ይላል። ትቼዋለሁ። ለምንድን ነው ጳውሎስ በድካሙ የተመካው? ስለ ራሴ ግን ከድካሜ በቀር አልመካም ይላል አይደል? ቁጥር 12 ምዕራፍ 12 ቁጥር 5 ላይ ከድካሜ በቀር የምመካበት ነገር የለም። በቃ እኔ ደካማ ነኝ የምመካበት ነገር የለም እንደማለት እኮ ነው። አንድ ነገር የምመካበት ነገር የለም እንጂ ሁሉ ነገር ለእኔ ምን ሆኗል? ከንቱ ሆኗል። ምን ትማራላችሁ? ምን አይነት ትግል በህይወት ውስጥ እንደነበረ ታያላችሁ አይደል? እናያለን። እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ ይኸውም እንዳልታበይ ነው ይል ስለዚህ ነገር ከኔ እንዲለይ ሶስት ጊዜ ጌታን ለመነው እርሱም ምን አለኝ ይላል ጸጋዬ ይበቃሃል ኃይሌ በድካም ይፈጸማልና አለ ጌታ እግዚአብሔር እኔ ብርቱ ስሆን ከሆነ የኔ ብርታት ባንተ ድካም ላይ ይገለጣል እና አንተ ዝም በል አንተ ዝም በል እኔ ጸጋ ሰጥቻለሁ የምትሸከምበት ይህን ነገር የምትሸከምበት አንዳንድ ጊዜ በህይወታችሁ በጣም ከባድ ነገር ካለፈ በኋላ ከወጣችሁ በኋላ ስታወት የዘገነናችኋል አለ እንዴት ሆኜ በዛ ውስጥ አለፍኩት ሁሉ ይሆን ያን ጊዜ ያ ማለት ጸጋው ነበር ተሸክሟቸው ያለፈው እንጂ እናንተ አይደላችሁ። እኔ እና እናንተማ ምንድን ነው ከማን በልጠን ከማን የተሻል ሆነ ምስኪኖች ደካማዎች አይደለ? አዎ የጌታ ጸጋ ግን ይሸፍናል ሰውን። በጣም የሚያስቸግረውን ነገር እንዳይሰማን አድርጎ ያሳልፈናል። እንደዛ ያደርጋል። በድካማችን ጊዜ ጌታን መማጸን የሚያስፈልገው ለዚህ ነው። መጠበቅ ያስፈልጋል። ጌታን መጠበቅ፣ ጌታን መማጸን። ጳውሎስ ችላ አላለም እኮ። ይሄ ነገር ከእርሱ እንዲለይ ለምኗል። መልስ እስከሚያገኝ መልሱ እሱ እንደጠበቀው ላይሆን ይችላል። አልሆነምም። ምንድን ነው ያለው? ጸጋ ይበቃሃል። ኃይሌ የኔ ኃይል የእግዚአብሔር ኃይል ማለቱ ነው። እግዚአብሔር ቃሉ እንደሚለው በድካም ይፈጸማል ማለት ነው። ብርታት ይሰጣል እርሱ ማለት ነው። የእግዚአብሔር ብርታት ለእኛ ይሆናል። የእኛ ብርታት አይደለም። የሚያኖረን የኔና የእናንተ ብርታት አይደለም። የምንኖረው ከኔና ከእናንተ ማንነት አይደለም፣ የተነሳ አይደለም። እግዚአብሔር ስለወደደ ከእርሱ ኃይል ከእርሱ ታላቅነት የተነሳ ነው። በተለይ እኛ ክርስቲያኖች ነን። በጌታን ማጸላለን እንጸናለን ላልን ሰዎች ሚስጥሩ ይኸው ነው። ከእኛ ብርታት የተነሳ አይደለም። ራሳችሁን በጳውሎስ ቦታ አስቀምጡና ምን አይነት ምላሽ ነበር ለእግዚአብሔር የምትሰጡት እናንተ ብትሆኑ? ጸጋዬ ይበቃሃል ዝም በል ብትባሉ ማለት ነው። አንዳንዶቻችሁ ምናልባት ባይገባችሁም ተብላችሁ ሊሆን ይችላል። ዝም በይ ዝም በል እኔን ጠብቅ። ይህን ነገር እኔ ያላየሁት አንተ የምታሳየኝ ነገር የለም። ከእናትህ ማህፀን ጀምሬ እኔ እኮ አይቼሃለሁ። እሳት እንዳያቃጥልህ ውሃ እንዳያሰጥምህ ጠብቄሃለሁ። እዚህ አድርሼሃለሁ። ባታውቀው ነው እንጂ ራስህን መጠበቅ በማችልበት ጊዜ እኔ ጠብቄሃለሁ። አሁን እነሱ ስላወቅክ ስለ ራስህ ስለሰሰትክ ነው ወይ የሚል አይመስላችሁም? እንደዛ እኮ ነው። እናንተን እንደገና እንደ ህፃን ልጅ አድርጋችሁ በእናታችሁ ሆ እቅፍ ውስጥ እንዳላችሁ አስቡና ምን ይሆን ነበር? ራሳችሁን ማስታገስ በማችሁበት ጊዜ እናታችሁ ውርውር ብታደርጋችሁ እንዴት አይነት እግዚአብሔር ታላቅ እንደሆነ አስባል። እናት ለልጇ፣ አባት ለልጁ እንዲንከባከቡ ራሳቸውን ሳያውቁ እንዲጠነቀቁላቸው አድርጎ እግዚአብሔር ፈጠረ። እንዲህ አይነቱን ፍቅር በውስጥ አሳድሮ ማለት ነው። ሰው ራሱን መሰሰት የሚጀምረው ወይም ስለ ራሱ በጣም ኃይለኛ ሀሳብ ውስጥ የሚገባው ነፍስ ሲያውቅ አይደለም። ስለዚህ ማን ነው ጠባቂ? ኦቨር ኦል ሲታይ እግዚአብሔር እኮ ነው። እግዚአብሔር የማያው ነገር የምናስረዳው ነገር ለእግዚአብሔር አለ ወይ ቀድሞ ነገር? ታዲያ ምን ጸሎት ያስፈልጋል? እግዚአብሔር ካየ ሁሉን ነገር ልትሉኝ ትችላላችሁ። የእግዚአብሔር ቃል ፍጹምና እውነት ነው። እግዚአብሔር አስገድዶ የፈለገውን ነገር ማድረግ የሚችል የሚፈልግ አምላክ አይደለም። አያስገድድም። ሰይጣን ነው የሚያስገድድ። ወደን ወደ እግዚአብሔር ስንመለስ በመመለስና በማረፍ ምን ትሆናላችሁ? ትድናላችሁ። ለምኑ ይሰጣችሁም አለ። መዝጊያን አንኳኩ ይከፈትላችሁም አለ ይላል። የምትወዱትን ለምኑ ይሆንላችኋል። ለምኑ አይልም ቃሉ? የኔና የእናንተ ድርሻ እግዚአብሔርን መለመን ነው። አክኖሌጅ ማድረግ ነው። እግዚአብሔር በእግዚአብሔር ላይ መደገፍ መቻል ነው። በራሳችን ነገር ላይ ስንደገፍ ያው መንፈራፈራችን አይቀርም። ምን ነገር ልፍል አናደርግ ማለት ነው። ላናመልጥ ማለት ነው። ከእግዚአብሔር የበለጠ ኃይል የለንም። ኃይል የማን ነው? የእግዚአብሔር ነው። የወደደውን ማድረግ የሚችል እግዚአብሔር። እኔና እናንተ ደግሞ የእርሱ ምንድን ነው? የእጅ ስራዎች ነን፣ ሸክላዎች ነን። ሸክላ ሰሪው በሸክላው ላይ የወደደውን ማድረግ እንደፈለገ ሞልድ ማድረግ ይችላል አይደል? ማበጃጀት ማለት ነው። ማስተካከል፣ ማሰማ ግን ቢሆንም እግዚአብሔር ያቀመጣል። የጳውሎስን ምላሽ በህመም ውስጥ ለመኖርም እንኳ ቢሆን የወሰነው ውሳኔ እንዴት የተለየ እንደሆነ እንመለከት ምን እንማራለን። ምን አለ? እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ምን አደርጋለሁ? ደመቅ። የማን ኃይል ይደርብኝ? የእግዚአብሔር ኃይል ይደርብኝ፣ የክርስቶስ ኢየሱስ ኃይል ይደርብኝ። የእኔ ኃይለኛነት ለምንም አይጠቅም። ኃይለኛ አልነበረም እንዴ ጳውሎስ? በሉ ትእዛዙን ስጡኝ፣ እነዚህን ጤንጦች አስሬ አስሬ ገረሴ ገረሴ ያመጣላችኋለሁ ያለ አልነበረም እንዴ? ፎከረ ነበር፣ ኃይለኛ ነበር። ኃይለኛነቱን አስጣለው እንጂ ጌታ ኢየሱስ ክርስቶስ የሚመራውን እስከሚፈልግ ድረስ አይደለም። የሚያይበት አይኑን ያዘው። ከቅርፊት የመሰለ ነገር ከአይኑ ላይ ሲወድቅለት ነው ያየው። የተለየ አይን፣ የተለየ አይን፣ የተለየ ብርሃን ሲነካው የተለየ የማየት የአመለካከት ለውጥ በህይወቱ ሆነ። አመለካከት ብቻ አይደለም የህይወት ለውጥ እንጂ። ስለዚህ ምን አለ? ስለ ክርስቶስ በድካም በመንገላታትም በችግርም በስደትም በጭንቀትም ደስ ይለኛል። ስደክም ያን ጊዜ አይለኛ ይቅርታ አርጉልኝና እኔ በችግሬና በጭንቀቴ ጊዜ ማልቀስ ነው የሚቀር፣ ያውም አልቃሻ ነኝ። በጭንቀት ጊዜ ጭንቅላቴ እስከሚዞር ነው የምጨነቀው፣ ማለቅ ሰው ማለት ነው። ኃይለኛነቴ እኔ ምንም አይታየኝም። በርግጥ ግን እግዚአብሔር ደግሞ በውስጣችን የሚራራ መንፈስ ስላስቀመጠ ያጸናናል፣ በርትተን እናገኛለን። ራሴን በርትቼ ሳገኘው መዘመር ሲጀምር መወዛወዝ ሲጀምር ምኑኝ ያለው ላብድ ነው እንዴ እላለሁ አንዳንድ ጊዜ። የመንፈስ ቅዱስ ኃይል በውስጤ ገብቶ ሲያረሰርሰኝ ማለት ነው። የሁኔታዎች መሳካት ወይም አለመሳካት አይደለም። የእግዚአብሔር መንፈስ ሲሰራ በራሱ በተለየ መንገድ ነው። የሚያጸና መንፈስ፣ የሚያድስ መንፈስ፣ የሚያበረታ መንፈስ፣ ክብር ለእርሱ ይሁን ተሰጥቶናል። ከሁኔታዎች ጋር ያልተያያዘ መንፈስ እዚህ እኮ ነው። አእምሮን በሚያልፍ ሰላም በክርስቶስ ኢየሱስ ይሞላባችኋል አለ የሚለው። አእምሮን የሚያልፍ ሰላም ማለት እንዲህ ስለሆነልኝ ደስ ብሎኛል፣ እንዲህ ስለተደረገልኝ፣ እንዲህ ስላገኘው ደስ ብሎኛል አይደለም። ምክንያት አእምሮ ፈልጎ ሊያገኝ ይፈልጋል አይደል? ግን አእምሮ ፈልጎ በማያገኘው መንገድ ምን ሆነ ነው ዛሬ ፈገግ ፈገግ የምትለው ሲባል እንጃ፣ ምክንያት ፈልገን አናገኝ ማለት። ፈገግ ፈገግ ሳቅ ሳቅ ያስደረገን፣ እንጀራ የለም ዳቦ የለም ገንዘብ በኪስ የለም ግን ግድ የለም ምን ሆነናል? በውስጣችን የሚያነሳሳ የእግዚአብሔር መንፈስ ገብቷል። ሀሌሉያ። ይህንን ያደርጋል የእግዚአብሔር ብርታት፣ ይህንን ያደርጋል የእግዚአብሔር መንፈስ። ከድካሜ በቀር ምን የለኝም፣ የምመካበት የለኝም። እኔ የምመካው በድካሜ በምንም ባለመቻሌ በጌታዬ ብቻ መካለሁ። በጭንቀትም በስደትም ደስ ይለኛል። በማን? ከክርስቶስ የተነሳ እኮ ማለት ነው። ያን ጊዜ እኔ ኃይለኛ ሆን ደስ ይለኛል። አዎ ብዙ ጊዜ የሚቃረን ነገር ነው እናንተ ክርስቲያኖች የምታወሩት ይሉናል። ምንድን ነው እሱ አሁን ሰው ሲደክም ይበረታል ብሎ ወሬ? ኦድ ነው አይደል? አዎ እውነተኛ ክርስትና ድሮም ኦድ። ክርስቶስ ኢየሱስ ራሱ በምድር ላይ ሲመላለስ ኦድ ነው የሆነባቸው አይደል? ግራ እየተጋቡ አዎ፣ ክርስቶስ ኢየሱስ መስለን ስንኖር እንዲሁ ነው። በሰው አይገባም። ልናስረዳ ብንሞክር አንዳንድ ጊዜ ቃላት ያጥረናል። እኔ አላውቅም ብቻ ጌታ ኢየሱስ ክርስቶስ ይህንን በህይወት ያድርጓል ብለን እናርፋለን ማለት ነው። የኢየሱስ ሞትና ህይወት በየዕለቱ ኑሯችሁ በስራችሁ ከሰው ጋር ባለው ግንኙነታቸው እንዴት ነው የሚታይ? እንዴት ይታያል? ጳውሎስ የምመካበት ነገር የለኝ። የምትቆጥሩት ነገር ኖሯችሁ ይሆን? በመስሪያ ቤት እያላችሁ ምናልባት የምትታበዩበት ነገር፣ በቤት እያላችሁ ምናልባት የምትታበዩበት ነገር። ትዕቢት ክፉ ነው። ትዕቢት ውድቀትን ትቀድማለች አይደል የሚለው መጽሐፍ ቅዱስ? እግዚአብሔር ከዚህ ይሰውር። ወገኖች ሆይ ትዕቢት ለማንም አይጠቅም። መመካት ከሆነ በጌታ ብቻ ነው። በራሳችን ከሆነ ከድካማችን በቀር ልንመካበት የሚገባ አንዳች እንደሌለ ይህንን ልናስብ ይገባል። ጳውሎስ ለምንድን ነው ድካሙን ሁሉ ምንም እንዳይደለ ሊያስብ የፈለገው ወይም የቆጠረው? አስተውሉ። ጳውሎስ የገጠመውን ድካም ሁሉ ከምን ጋር እያመዛዝናል? ከዘላለማዊ ህይወት ጋር። ምንም እንዳይደለ እንዲቆጥር ረዳው። ከዘላለም ህይወት ጋር የሚያነጻጽሩ ህይወት ማለት በሚያነጻጽርበት ጊዜ በቃ ይህንን ልናስብ ይገባል። እኔና እናንተም እኛ በዚህ ምድር ላይ እንደ ጥላ መተን ነው የምናልፈው። ስንት ትውልድ አልፏል ከእኔና ከእናንተ በፊት? እኛ ዘላለም በዚህ ምድር ላይ እንደምንኖር ነው እንዴ የምናስበው? የምታስቡት እንደዛ ነው እንዴ? ልጅነት ስንባል ነው የጎረመስ ነው እንደገና ጎልማሳ ስንባል ልናረጅ ነው? ምናልባት አንዳንዶቻችሁ ገና ጀምራችሁት ከሆነ ተንደርድሮ ይደርሳል። ድሮ በሽበት ነበር የሚታወቀው። አሁን 25 ዓመት የሞላቸውም 20 ሽበት ብቻ ሆነዋል አይደል? ስለዚህ ዘመኑ ምን ይሆናል? ይፈጥናል። ሳይታወቅ ነው እኮ የሚሮጠው። እና ይልቁኑ ልናስብ የሚገባው ዘላለማዊ የሆነውን ነው ወገኖች። ዘላለማዊ የሆነው የዘላለም አምላክ ስም ይባረክ። ጳውሎስ በሕይወቱ የገጠመው ነገር ቀላል ነገር አይደለም። የስጋ በሽታ ብቻ አይደለም። ምናልባት እናንተ ዛሬ የምትሰሙኝ ሰዎች የምታስቡት በቸርች ውስጥ፣ በመስሪያ ቤት ውስጥ፣ በአካባቢያችሁ ያለውን ሕይወት እንደው ሰዎች በእናንተ ላይ እየተነሱ የሚያስቸግሯችሁ ከሆነ ያንን አስባችሁ ከሆነ ጳውሎስም የሚለው ነገር አለው። በምዕራፍ 11 ላይ ቅድም እንዳነሳሁት ሐሰተኛ የሆኑ ሐዋርያት ተነስተው ያስጨንቁት ነበር። ምናልባት ክፍሉም ማንበብ ይጠቅም ይሆናል። ምዕራፍ 11 ቁጥር 13 ጀምረን ብናነበው እንደነዚህ ያሉ ሰዎች የክርስቶስን ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸውና። ይህም ድንቅ አይደለም። ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ምን ያደርጋል? ይለውጣልና። እንግዲህ አገልጋዮቹ ደግሞ የጽድቅን አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም፣ ፍጻሜያቸው እንደ ስራቸው ይሆናልና። እንደገና አላለሁ ለማንም ሰው ሞኝ ሆንኩ አያስፈለው ይልና ከዛ በኋላ የምመካበት ነገር ቢያስፈልግ እነዚህ አሰተኞች ሰዎች ሐዋርያት እንዲህ አለን ብለው የሚሉ ከሆነ እኔ ከእነሱ ቢሆን ምን አደርጋለሁ አለ፣ እበልጣለሁ አለ። ነገር ግን በሞኝነት እላለሁ፣ ማንም በሚደፍርበት እኔ ደግሞ እደፍርበታለሁ። የምትመኩበት ነገር ሲቆጠሩ ታምጡት እስቲ። ይሄን ነው የምትሉት እኔም አለኝ፣ ይሄን ነው የምትሉት እኔም አለኝ፣ ይሄን ነው የምትሉት የሚጎለኝ ነገር እኮ ጎሎ ሆኖ አይደለም። እኔ ክርስቲያን የሆንኩት እኔ ጌታ ነኝ የምከተለው፣ የማመልከው፣ የምሸሸው፣ የምሮጠው፣ የምጨነቀው፣ የምገረፈው። አንዳንድ ጊዜ ምን እነዚህ ጴንጦች አይረቡ አትረቢም ተብላችሁ አታውቁም? ከንቀን እናውቃለን። እኔ አውቃለሁ። መጠብ ታወሪው የተባልኩባቸው ጊዜያቶች አንድና ሁለት አይደሉም። ጳውሎስ እንደዚህ አለ፣ እንደ እብድ ሰው እላለሁ፣ እኔ እበልጣለሁ። በድካም አብዝቼ፣ በመገረፍ አብዝቼ፣ በመታሰር አስርፌ፣ በመሞት ብዙ ጊዜ ሆኑ። አይሁድ አንድ ሲጎደል 40 ግርፋት 5 ጊዜ ገረፉኝ። 3 ጊዜ በመታሰር በበትር ተመታው፣ 1 ጊዜ በድንጋይ ተወገሩ፣ መልካሪ 3 ጊዜ ተሰበረ። ሌሊትና ቀን በባህር ውስጥ ኖሩ፣ ብዙ ጊዜ በመንገድ ሄዱ። በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ አብያተ ክርስቲያናት ሁሉ ሐሳብ ነው። የሚደክም ማን ነው? እኔም አልደክምም። ምን የሚሰናከል ማን ነው? እኔ አልናደድም። ምን ትምክህት የሚያስፈልግ ከሆነ ከድካሜ በሚሆነው ነገር መካል ለዘላለም የተባረከ የጌታችን የኢየሱስ ክርስቶስ አምላክን አባት እንዳልዋሽ ያውቃል። በደማስቆ አስቶሲዮስ ከተባለ ንጉሥ በታች የሆነ የሕዝብ ገዢ ሊይዘኝ እየወደደ የደማስቆ ሰዎችን ከከተማ ያስጠብቅ ነበር። በቅጥሩም ባለ መስኮት በቅርጫት አወረዱኝና ከእጁ አመለጥኳል። ስለዚህ ምን አይነት ስደት ነው የገጠመው? መከራ እስማ እጅግ ብዙ። እኔና እናንተ ልናስበው እንኳን የሚከብደን አይገርማችሁ? ህይወት ትግል ነው። ግን ምን አለ በማን በረታለሁ አለ? በጌታ። ስደክም ያን ጊዜ ምንድን ነኝ? ኃይለኛ። ስሰደድ ያን ጊዜ ምንድን ነኝ? ስሮጥ ያን ጊዜ ምንድን ነኝ? ስጨነቅ ያን ጊዜ ምንድን ነኝ? ኃይለኛ ነኝ አለ። ታዲያ ይገባል እንዴ? እየደከሙ ኃይለኛነት አለ? እየተጨነቁ ኃይለኛነት አለ? እየተገረፉ ለሞት እየተጣሉ ሞቷል ተብሎ እየተጣሉ እየተሄደ ኃይለኛነት አለ? አዎ፣ የምናየው ምድራዊውን ከሆነ እንዲሁ ነው። ነገር ግን መንፈሳዊ የሆነው ኃይሉ በውስጡ ያለው ብርቱ ነው ጳውሎስ። ስለዚህ እኔና እናንተን የሚያበረታታው በዚህ መልኩ ነው። ድካማችንን ልንመለከት አይገባም። ጌታ ብርቱ እንደሆነ በመንፈሱ እኔና እናንተን ብርቱ ሊያደርገን እንደሚወድ ማሰብ ተገቢ ነው። በእውነት እስቲ እናንተ ዛሬ ምን ትላላችሁ? ለጌታ ብዬ እንደዚህ ሆንኩ፣ እኔ ለጌታ ብዬ ነው እንጂ እንደዚህ አልኖርም ነበር ምትሉ ሰዎች አላችሁ? ለጌታ ብላችሁ አይደለም ወገኖች። እኔም ለጌታ ብዬ አይደለም ብዬ አውቃለሁ፣ ግን አይደለም አሁን ሲገባኝ። ለራሴ ጌታ ከሆነ ብርቱ ነው። ለዘላለም ብናምነው ባናምነው ብንከተለው ባንከተለው ምንም የምንመካበት ነገር ሊኖር አይገባም። በእኔና በጌታ መካከል ወይም በእናንተና በጌታ መካከል መካከለኛ ሆኖ ሊገለጥ የሚገባ ነገር አያስፈልግም ከክርስቶስ ኢየሱስ በቀር አያስፈልግም። ዘላለማዊ አይደለም፣ ጊዜያዊ ነው። በጊዜያዊ ነገር ልንወዛወዝና ልንንገላታ አያስፈልግም። አይኖቻችንን አጽንተን ወደ ጌታችን ወደ ኢየሱስ ክርስቶስ ልንመለከት ይገባል። በስጋችሁ ምናልባት እየታመማችሁ እየተጨነቃችሁ ያላችሁ የእግዚአብሔር ማንነት ከእሱ ጋር አወዳድራችሁ ከሆነ እግዚአብሔር ያላየው ነገር የለም ወገኖች። እሱ ነው እግዚአብሔር አንድ ቀን ለጳውሎስ የሰጠውን መልስ ወይም የፈውስ መልስ ያመጣል። በእሱ የሚሳነው ነገር ምንም የለም። በአይናችን እኔ በአይኔ አይቻለሁ። እግዚአብሔር የማይችለው ነገር እንደሌለ ይህን ተረድቻለሁ። የሚያቅተው ነገር ምንም የለም ወገኖቼ። ግን በዚህ ምድር ስንኖር ያመኑቱ ለሌሎች የተረፉቱ በጸጋ ያገለገሉቱ እነሱ እኮ ናቸው የሸሹት፣ ሌላውን ማዳን የሚችሉት የታመሙት። ጌታ ከእስር ቤት ስርዓታቸውን ፈቶ አምልጠው ጳውሎስ እና ሲላስ እንደገና ጳውሎስ እዚህ ጋር ሸሽቶ በምን ሲያመልጥ ትመለከታለች? በቅርጫት በመስኮት አውርደውት። ምን አይነት ነገር ነው? አይገናኝም አይደል? ግን እንደዚህ ነው መጨነቅ፣ መንገላታት፣ መታሰር፣ መገረፍ በምድር ላይ ይሄ አለ። በምድር ሳላችሁ ምን አለባችሁ ተብሏል ብያለሁ ከዚህ በፊት ሳስተምር። መከራ አለባችሁ፣ ነገር ግን ምን አይዟችሁ፣ እኔ ዓለምን ምን አድርጌዋለሁ? አሸንፌዋለሁ። የማሸነፉ ታሪክ ያለፈበት ጌታ ኢየሱስ ክርስቶስ በተለየ መንገድ ለእኔና ለእናንተ ሲል ሞቶ የተነሳበት መንገድ ለምን ነው? እነዚህን አስጨናቂዎችን እልም አድርጎ ጌታን የሚወዱትን ብቻ ያላዳ ነው ለምን መሞት አስፈለገው? እንዲህ አይነት ጥያቄ መጥቶባቸው ያውቃል ወይ? ጉድ! እግዚአብሔር የሚሰራውን ያውቃል። ጻድቅ ነው። ደም ሳይፈስ ስርየት የለም። ጌታ ኢየሱስ ክርስቶስ ንጹህ ደሙን አፍሶ እኔና እናንተን አድኗል። ስለዚህ ይሄ ያዳነን ጌታ ጥብቅ አድርገን ነፋሱ ቢያወዛውዘንም ቢያስጨንቀንም በሕይወታችን ይህንን መከራውን ለማደጊያ ነጥብ አድርገን የበለጠ ወደ ጌታ ልንቀርብ ይገባል። በመሰረቱ ሰው መቼ ነው ወደ ጌታ የሚቀርበው? ሲደላው ነው? ሁሉ ነገር ቤት ሲሞላ ነው? ሁሉ ነገር ሲኖር ነው? አይደለም። ሁሉ ጊዜ መጮህ ወደ ጓዳችን ገብተን የምናለቃቅሰው ጌታ ኢየሱስ ክርስቶስን የምንፈልገው ስንቸገር። ስለዚህ እንዳልታበይ ይሄ ለስጋ መውጊያ ምን ተሰጠኛለ? ይሄ ተሰጠኛል። እንዳንታበይ ወደ ጌታ እንድንቀርብ ይበልጥ እንድንወደው እንድንለምነው ከእርሱ ጋር እንድንሆን ጌታ ይወዳል። ሁልጊዜ ከእርሱ ጋር እንድንሆን ይሄ ፍላጎቱ ነው። ሀሳባችን ዝኛነታችንን እንድናስገዛ እርሱ ኃያል እንደሆነ እኛ ደካሞች እንደሆነ ልንረዳ ይህንን ያስፈልጋል። ጌታ ደግሞ ጻድቅ ነው፣ የሚሰራውን ያውቃል ብያለሁ። ስለዚህ በድካማችን ራሳችንን እየገመትን እያየን ጌታ ሆይ ፍርሃቴን ከኔ አርቅ፣ ድካሜን አውቃለሁ፣ ትረዳኝ ዘንድ ወዳለሁ። አንተ በእኔ ህይወት ውስጥ አሸናፊ ነህ፣ በህይወቴ አሸናፊነትህን ቀጥል። ጌታ ሆይ እኔ ለአንተ ልገዛ ብለን ራሳችን ልናስገር ልናስጠክል ይገባል። ጌታ ደግሞ በእውነት የሚያስደንቅ ነገር ያደርጋል። ከእኛ ህይወት አልፎ ለሌሎች ይተርፋል፣ እኛም ራሳችን እስክንገረም ድረስ ማለት ነው። እግዚአብሔር ይችላል። ጌታ ይባርካችሁ። በሚቀጥለው ትምህርት እስከምንገናኝ እግዚአብሔር ከእናንተ ጋር ይሁን። እንጸልይ። አባት ሆይ እናመሰግንሃለን፣ እናከብርሃለን። አሰራርህ ልዩ ነው። እኛ በምንወደው መንገድ አይደለም የምትሰራው። የራስህ መንገድ፣ የራስህ አሰራር አለ። ቢሆንም ልጆችህን ታጽናለህ፣ ታበረታለህ። እግዚአብሔር ሆይ እናመሰግናለን። አንተ ስላስተማርከ ፊትህን መሻት አንተን መጠበቅ እንደሚችል ጸጋህን አብዛለን። በክርስቶስ ኢየሱስ ስም እለምናለን። አሜን።